ቅዱሳን እንደመጣ ምክንያት ይሆኑኝን ወንድሜ ፓስተር ሙሉ ወርቅን እንደገና የቤተክርስቲያን ሽማግሌዎች ወንድሜ ተሻን ግና ወንድም መክብብን የጋርማን ሽማግሌ ያለ ወንድም ስኬለን በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ። አምልኮ የመራችሁን ልጆች በጣም የሚያስደንቅ አምልኮ ነው በእውነት የሰጣችሁ። ከባድ መዝሙር ነው ያዘመራችሁ። እንዴት ቻላችሁት ነበር? እኔ በውስጤ ከእናንተ ጋር መዝሙሩን ባልችልም አብሬ ዘምሬ ያለው እግዚአብሔርን ስለ እናንተ አመሰግናለሁ። ያብዛላችሁ፣ ያስፋላችሁ እና ጌታን በጣም አመሰግናለሁ። እዚህ የመጣሁት ማክሰኞ ዕለት ነው እና ከመጣሁበት ጊዜ ጀምሮ ያረፍኩት ፓስተር ሙሉ ወርቅ ቤት ነው። መቼም የእህት መብራትን እጅ የቀመሰ ሰው ቶሎ ቶሎ ከዛ ቤት ጋር አያስተኝም። በጣም አመሰግናለሁ። ወደ ቅዱስ ቃሉ ከማለፋችን በፊት ብዙዎቻችን ተለያይተን ማለት ዘግይተን ነው የመጣ ነው እና የቅዱስ ቃሉን ከማካፈሌ በፊት ሁለት ነገሮች፣ ሁለት የክፍል ስራዎች እንድንሰራ ጠይቃል። በጣም ቀላል የሆነ የክፍል ስራ የመጀመሪያው ቆይተን ስለመጣን አጠገባችን ያሉትን ሁለት ወይም ሶስት ሰዎች ሰላም እንላለን። በደንብ ቅፍ አድርገን እንዴት በጣም አስፈላጊ ነገር እንደሆነ አምናለሁ። አንዳንድ ቤተክርስቲያን ያንን ያደርጋሉ፣ ዘግይተውም ለሚመጡ ቅዱስ ቃሉን ከመመገባችን በፊት ይህንን ማድረግ ተገቢ እንደሆነ ስለማምን ነው። ሁለተኛ ከሶስቱ ሰዎች መካከል ለአንዱ የመጽሐፍ ቅዱስ ጥቅስ ትሰጡታላችሁ። እንዲያው ቢጠፋባችሁ እንኳን እግዚአብሔር በመጀመሪያ ሰማይና ምድርን የሚለውን ጥቅስ መስጠት ይቻላል። ምክንያቱም ብዙ ሰው በዚህ ዘመን ቅዱስ ቃሉን አጠናም በቃሉም አይዝም። ይህንን እንድናደርግ ላበረታታ እፈልጋለሁ። ስለዚህ እነዚህ ሁለት የክፍል ስራዎች፣ አንዱ ሰላምታ ነው፣ ሁለተኛው ደግሞ ከሶስቱ ለአንዱ የመጽሐፍ ቅዱስ ጥቅስ መስጠት ነው። ይህን የምናደርገው ቆመን ለአንድ ደቂቃ ከሰጠዋችሁ ቶሎ መተላለፉ አይመስልም። ስለዚህ መስጠቴ ተገቢ ነበር ማለት ነው። ጌታ ይባርካችሁ። ብዙ ጊዜ እንደዚህ አይነት ልምድ መውሰዳችን ተገቢ ነው ብዬ አምናለሁ። በቃላችን ያጠናነው ጥቅስ ለሌላ ሰው ስናስተላልፈው በረከት እንደሚሆን በጣም አምናለሁ። ሰሜን አሜሪካ ውስጥ ካሊፎርኒያ የሚባል ግዛት ውስጥ እንደዚሁ አንድ ቤተክርስቲያን ሳገለግል የመጽሐፍ ቅዱስ ጥቅስ እንደዚሁ ተሰጣጡና ቁጭ በሉ አልኳቸው፣ ልክ እንደናንተ ማለት። ከዛ በኋላ አንድ ያላገባ ወንድም ዞር ብሎ ሲያይ አንዲት አጠገቡ ጋር ያላገባች ታየና፣ ምን የሚል ጥቅስ ሊሰጣቸው ነው ሰው ብቻውን የሆነ እና አንዳንዶች እድሏን ይጠቀሙባታል ማለት ነው። እንደዚህ አይነት ጥቅስ የተቀበላችሁቶች የተባረካችሁ። በዚህ ከሰዓት በኋላ ወይም በዚህ ምሽት ቅዱስ ቃሉን አብረን የምንካፈለው ከሮሜ ምዕራፍ 13 አዲስ ኪዳን ወይም መጽሐፍ ቅዱስ ከያዛችሁ ከቁጥር 11 ጀምሮ እስከ 14 ድረስ ያለውን አነብና ከዛ ውስጥ አንድ ጥቅስ ብቻ መዝዤ በዛ ሀሳብ ዙሪያ ላይ ቅዱስ ቃሉን አብረን እንካፈላለን። የሮሜ መልእክት ምዕራፍ 13 ቁጥር 11 ጀምሮ እንደዚህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑን ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንመላለስ በአገባብ እንመላለስ፣ በዘፈንና በስካር አይሁ በዝሙትና በመዳራት አይሁ በክርክርና በቅናት አይሁ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ምኞቱንም እንዲፈጽም ለስጋ አታስቡ ይላል። የማተኩረው ቁጥር 11 ላይ የሚገኘውን ቃል ነው። ቃሉ ምን ይላል? ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላል። ርዕሴ ዘመኑን እወቁ የሚል ነው። አጭር ጸሎት እናደርጋለን። አባት እግዚአብሔር ይህን ሰዓት ይህን ጊዜ ለአንተ አሳልፈን እንሰጣለን። ዘላለማዊ የህይወት ቃልን በመንፈስ ቅዱስ አማካይነት ባርክልን በክርስቶስ ኢየሱስ በጌታችን ስም አሜን። አሁን ያለንበትን ዘመን ስንመለከት ለክርስቶስ ኢየሱስ ዳግመኛ መምጣት በጣም እጅግ በጣም ቅርብ የሆነበት ሰዓት ላይ ነው ያለን። ይህንን እንድንል የሚያደርገን በዓለማችን በተጨባጭነት እየተፈጸሙ ያሉት ነገሮች የምጽአቱ ምልክቶች ስለሆኑ በእርግጥ ያለንበት ዘመን የመጨረሻ ዘመን እንደሆነ እርግጠኞች ሆነን መናገር እንችላለን። እንዲሁ አንዳንድ መረጃዎችና ማስረጃዎችን ከተለያዩ ነገሮች ለመሰብሰብ ሞክሬያለሁ። አንዳንዶቹን ብንመለከታቸው የሚከፋ አይመስለኝም። ዛሬ በዓለም አቀፍ ደረጃ በጣም በሚያሳዝን ሁኔታ 2.3 ሚሊዮን ሕዝብ ከአገሩ ከቀየው ከመንደሩ ተፈናቅሎ በመላው ዓለም ተበትኗል። ከዚህ በፊት ሆኖ የማያውቅ ነው ይህን ፍልሰት። ይህን ያህል ፍልሰት በአንድ ጊዜ መሆኑ የሚገርምም የሚያስደንቅም ነገር እንደሆነ አስባለሁ። ከሁለትና ከሶስት ዓመት በፊት 17 ሺህ ናይጄሪያውያን ቦኮ ሃራ በሚባል ጽንፈኛ ቡድን ተገድለዋል። ናይጄሪያውያን ናቸው። ናይጄሪያውያንን ነው የገደሉት በአንድ ጊዜ ማለት ነው። 17 ሺህ ሰዎች። ሁላችንም እንደምናውቅ አልቃይዳ እና አይኤስ የሚባለው አክራሪ ወይም ጽንፈኛ እስላማዊ ቡድን በጣም እጅግ በጣም ብዙ ሰዎችን በተለይ በመካከለኛው ምስራቅ እየገደሉ ያሉበት ወቅት ላይ ነው ያለ ነው። ሰሞኑን ትንሽ ተዳክመዋል የሚል ነገር ሰምቻለሁ። ነገር ግን ምን ያህል እውነት እንደሆነ አናውቅም። እነርሱ ብዙ ጊዜ በባህሪያቸው እንደ እባብ መሬት ልሰው ተመልሰው የሚነሱ አካሎች ናቸው። ይህን ስናስብ በጣም የሚያስገርምና የሚያስደንቅ እንደሆነ አስባለሁ። ሶሪያ በተባለች በአንዲት አገር ውስጥ ሶሪያ ከ300 ሺህ በላይ ሰዎች በአንድ አገር ነው ምላቸው ያለ ተበትነዋል። እኛ አገር ኢትዮጵያ ድረስ እንኳን በልመና ብዙ ሰዎች መኪና አቆሞ ባሉበት ስፍራ እየሄዱ እየለመኑ ያሉበት ሁኔታ ነው ያሉት። ኢትዮጵያ የምትረዳ አገር ሆና እያለች እርዳታ ጥየት ከሶሪያ ሰዎች መምጣታቸው ምን አይነት ዘመን ውስጥ እንዳለ እንድናስብ ያደርገናል ብዬ ገምታለሁ። ሌላው በጣም የሚያሳዝናችሁ ነገር በአየር ብክለት ምክንያት ከአየር ብክለቱ የተነሳ ከፍተኛ የሆነ የአየር መዛባት በዓለማችን እየተፈጠረ ያለበት ወቅትና ጊዜ ቢኖር አሁን ነው። ዝናብ መዝነብ ባለበት ጊዜ አይዘንብም። መዝነብ ባለበት ጊዜ ያልዘነበው ዝናብ መዝነብ በሌለበት ጊዜ ይዘንባል። ይህ በጣም የሚገርም ነገር ነው። የግሎባል ዋርሚንግ የሚሉት ነገር ዓለምን እያሳሰበ ነው ያለው። ሳይንቲስቶችን በጣም እያሳሰባቸው ነው ያለው። ዓለም ምንድን ነው የምትመስለው ከዚህ በኋላ የሚለው ነገር በጣም አሳሳቢ ሆኖ በቅርብ ቀን የተመለከትኩት አንድ ጥናት እንደሚያረጋግጥ ከሆነ በ2050 ዓመተ ምህረት ወንድሞቼና እህቶቼ ስሙ፣ እግዚአብሔር መልእክት ለእያንዳንዳችን የሚሰጠን ካለ ምክንያት እንደሆነ ነው ማም። ስለዚህ በደንብ እንድትሰሙ ይፈልጋል። በ2050 ዓመተ ምህረት በዓለም ላይ በከፍተኛ ሁኔታ የውሃ እጥረት ሊከሰት እንደሚችል በተጨባጭ እየተረጋገጠ ነው ያለ። ዛሬ እንደ ቀልድ የምንረጫቸው ውሃዎች በቀላሉ የምናገኛቸው ውሃዎችን ከጥቂት ዓመታት በኋላ አናገኛቸው። ይቼ የምትኖሩባት አገር ፊንላንድ በውሃ የተከበበች እንደሆነች አውቃለሁ። ግን ከጥቂት ዓመታት በኋላ ይህ ውሃ ሊደርቅ እንደሚችል እንኳን በተጨባጭ ሁኔታ እየተረጋገጠ ነው ያለ። ሌሎች ብዙ ምልክቶች አሉ። ህጋዊ ጋብቻ ፈርሶ ወንድ ከወንድ ጋር ሴት ከሴት ጋር የመጋባቱ ጉዳይ የጨመረ ነው ያለው። እኔ አሁን በቅርብ ከኢትዮጵያ ነው የመጣሁት። በዚህ ሳምንት ነው የመጣሁት። ግብረ ሰዶማዊነት ኢትዮጵያ ውስጥ በከፍተኛ ሁኔታ የተስፋፋ እንዳለ እየሰማን ነው ያለን። ወላጆች ለልጆቻቸው የሚሆነው ነገር ከማየታቸው የተነሳ ልጆቼ ምንድነው የሚሆኑት የሚለው ነገር በጣም ያስጨነቃቸው ነው ያለው። ወንድ ከሴት ጋር ተፈጥሯዊ የሆነ ግዴታ ባለበት ሁኔታ አብረው ሩካቤ ስጋ መፍጠራቸው እንደቀላል አጥያት ተቆጥሮ ነው ያለው። ለምን ያኛው በጣም እየጨመረ ስላለ ምንድነው ሙከራ የተደረገበት ነው። እናንተ በሰለጠነው በምዕራብ ዓለም ነው የምትኖሩት። አሜሪካን ሀገር ውስጥ በአንድ ካምፓኒ ውስጥ 3500 ሰዎች ቺፕስ በሰውነታቸው ላይ ተደርጎ በማንኛውም ጊዜ ወደ ቢሮቸው የሚገቡት ያንን ቺፕስ በማሽኑ ላይ አስቀምጠው ነው የሚገቡት። የዛ ድርጅት ሰራተኞች መሆናቸው የሚታወቀው በተቀመጠላቸው ቺፕስ ምክንያት። ይህ ደግሞ የ666ን ጸጋ መንገድ ከፋች እንደሆነ እናውቃለን። ወንድሞቼና እህቶቼ ስሙ፣ የምንኖርበት ዘመን የምንተኛበት ዘመን አይደለም። የምናንቀላፋበት ዘመን አይደለም። ኬርለስ ሆነን ዳቦና እንጀራችንን ለማግኘት ብቻ የምንሮጥበት ዘመን አይደለም። ለራሳችን የምናስብበት የምንቆምበት ቀጣዩን የዓለም ሁኔታ ተመልክተን የምንነቃበት ዘመን ቢኖር አሁን ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ 13:11 ላይ ሲናገር ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ የሚለው። እንቅልፍ የሚለው የምንተኛበትን ስጋዊ እንቅልፍ ሳይሆን መንፈሳዊ እንቅልፍ ነው። ተኝተናል። ከተኛንበት ልንነሳ የምንችልበት ልንነቃ የምንችልበት ዘመን ቢኖር አሁን ነው። ለመንቃት የግድ ኢየሱስ ክርስቶስ እስኪመጣ ድረስ መጠበቅ የለብንም። ምክንያቱም እሱ ሳይመጣ እኛም ወደ እርሱ በሞት ተጠርተን ልንሄድ ስለምንችል። ምን ያህል መጥተናል? ምን ያህል ተዘጋጅተናል? ለምንድነው መንቃት ያለብን? ለምንድነው መነሳት ያለብን? ይህንን መጠየቅ እንደሚኖርብን አስባለሁ። ለምንድነው መነሳት ያለብን? ለምንድነው መንቃት ያለብን? አንድ አምስት ነጥቦችን በዚህ ከሰዓት በኋላ ላካፍላችሁ እፈልጋለሁ። አንደኛና የመጀመሪያው የምንነቃበት ምክንያት ዓለም ካለችበት ሁኔታ እየተለወጠ ካለው ከዓለም አስተሳሰብ ነው መውጣት የሚኖርብን መንቃት የሚኖርብን የሚለው የመጀመሪያ ነጥቤ ነው። ዓለም አሁን ያለችበትን ነገር ስንመለከት፣ ትምህርቷን ስንመለከት፣ ፍልስፍናዋን ስንመለከት አስደንጋጭ ነው። ምልክቶቹን ተዋቸው። እስካሁን ድረስ የተናገርኩት ጦርነቱ፣ ግፊያው፣ ሌላውን ነገር ተውት። ትምህርቱ ፍልስፍናው ራሱ እኔንና እናንተን እያቀዘቀዘ ያለበት ሁኔታ ውስጥ ነው ያለነው ላችሁ ፈልጌ ነው። ከዓለም አስተሳሰብ ከዓለም ፍልስፍና ልንወጣ ያስፈልገናል ብዬ አምናለሁ። የዓለም ፍልስፍና ምን ይመስላል ብላችሁ ብትጠይቁኝ፣ ለምሳሌ ምክንያት ሪዝን ከእምነት ይልቅ የበለጠ ተቀባይነት ያለበት ወቅት ላይ ነው ያለን። ማንም ሰው እምነትን አይፈልግም። እምነት የሚባለው ነገር ያረጀ ያፈጀ ጉዳይ። እምነትን ብትፈልግ በመስኮት ብትፈልግ በበር ወርውረው እየተባልን ያለንበት ወቅት ላይ ነው ያለ ነው። ስለ እምነትን እንድትነግረኝ አልፈልግም። ስላመንከው እምነት ግን ሪዝን እንድትሰጠኝ ይፈልጋለሁ፣ ምክንያት እንድትሰጠኝ ይፈልጋለሁ የሚባልበት ወቅት ላይ ነው ያለ ነው። ስለዚህ ያመነው እምነት እውነተኛ እንደሆነ በኑሯችን መግለጽ ካልቻልን፣ በአንደበታችን መግለጽ ካልቻልን በስተቀር የክርስትና እምነት በምንም አይነት መንገድ ተቀባይነት እንዳያገኝ እየተደረገ እየተሰራ ያለበት ወቅትና ጊዜ ላይ ነው ያለ ነው። እምነት አይፈልግም በምንም አይነት መንገድ። ሁላችሁም ታስታውሳላችሁ፣ ብዙዎቻችን በኮሚኒዝም ፍልስፍና ውስጥ አልፈናል። የኮሚኒዝም ትምህርት አንዱ የሚናገረው ነገር እግዚአብሔር የለም የሚል ነው። ኤቲስቶች የሚያስተምሩት እግዚአብሔር የለም ብለው ነው። ይህንን እኔና እናንተ አልፈንበታል። ሰው የመጣው ከእግዚአብሔር አለ፣ በእግዚአብሔር ፈጣሪነት ውስጥ አይደለም የመጣው። እግዚአብሔር የሚባል ነገር የለም። ሰው የመጣው ከዝንጀሮ ነው። በኢቮሉሽን የሚለውን ትምህርት ሰምተን አልፈንበታል። እምነታችንን ሳንክድ ጸንተን እንድንቆም ያደረገን እግዚአብሔር የተመሰገነ ይሁን። እኔ ሙሉ ጊዜ አገልጋይ ከመሆኔ በፊት አስተማሪ ነበር። ትምህርት ቤት ተማሪዎችን ገብተን ስናስተምራቸው በምንም አይነት መንገድ የእግዚአብሔርን ስም እንዲጠሩ እንዳትፈቅዱላቸው ነው የሚሉን የነበሩት ርዕሰ መምህራኖቻችን። ስለዚህ ክፍል ውስጥ ገብተን ልጆችን ምን እንላለን? ልጆች እንደምን አደራችሁ ስንል እግዚአብሔር ይመስገን አለም የሚባለው በተለምዶ በባል ልጆች እንደምን አደራችሁ ሲባል ልጆቹ ብድግ ይሉና እናሸንፋለን ይላል። አሁን እንደምን አደራችሁና እናሸንፋለን ምን ሚኑ ከምን ጋር ነው ሊገናኝ? እንደሱ ነው የሚባል የነበረ። አንድ ልጅ በተደጋጋሚ እግዚአብሔርን አለመኖርና ሰው የመጣው ከዝንጀሮ እንደሆነ ሰምቷል። እናቱ ጋር መጣና እማዬ እውነትኛ ከዝንጀሮ ነው የመጣ ነው ብሎ ስጠይቃት፣ አይ ልጄ እኔ ምን አውቃለሁ አባት እንደሆነ ዘመዶቹን አላስተዋወቀኝም። ማለት ያ ያለፍንበትን ዘመን ታሪክ እናውቀዋለን። እግዚአብሔር የሚባል ነገር የለም። ሰው የተፈጠረው ከዝንጀሮ ነው። ተጨባጩ ነገር ኢቮሉሽን ነው ሲባል የሰሙት ልጆቹ አሁን ከዛ በበለጠ መንገድ እምነት አያስፈልግም ተብሎ ሪዘን ተቀባይነት ለማግኘት እየታተረ ያለበት ዘመንና ወቅት ላይ ነው ያለው። ከዚሁ ጋር አብሮ የሚሄደው ነገር በዓለም ያለው ትምህርትና ፍልስፍና ምን እንደሆነ ታውቃላችሁ? አንጻራዊነት የሚባለው ነገር ነው። ይህ አንጻራዊነት የሚባለው ራሽናሊዝም የሚባለው ነገር ምንድን ነው የሚለው፣ እውነት የሚባል ነገር የለም። እውነት በራሱ አንጻራዊ ነው። እውነት የሚባል ነገር የለም። ተው እውነት። አንድን እውነት እውነት ነው ብለን የምንናገር ከሆነ ይሄ አንተ የተናገርከው እውነት በአንጻሩ ደግሞ ሌላ እውነት አለው የሚል ነው። ይሄ ቀላል ነገር እንዳይመስላችሁ። ጠጋ ብላችሁ ዓለምን እናውቃለን ከሚሉ ሰዎች ጋር ስትነጋገሩ የሚያቀርቡላችሁ ነገር ራሽናሊስት ሆነው ነው የሚያቀርቡላችሁ። በተቻላቸው መጠንም ሊያሳምኗችሁ የሚፈልጉት የምትነግረን እውነት እውነት አይደለም፣ እውነት በራሱ እውነት አይደለም፣ አንጻራዊ ነው የሚሏችሁ። ራሽናል ነው፣ ትሩዝ ራሽናል ነው ነው የሚሏችሁ። ይህን ስትመለከቱ እውነት እኮ ሊሆን ይችላል ብላችሁ አስቡ ይሆናል፣ ግን ስህተት ነው። እውነት አይለወጥም። እውነት አይቀየርም። ኢየሱስ ክርስቶስ መድኃኒታችን እውነት ነው ለዘላለም ስሙ ይባል። ታውቃላችሁ ፊልጶስ ማን ነው ጲላጦስ ጠይቆታል፣ እውነት ምንድን ነው ብሎታል። ራሱ ኢየሱስ ክርስቶስ ምንድን ነው እውነት? ጲላጦስ ራሱ የዛን ጊዜ ራሽናሊስት ነበር ማለት ነው። ስለ እውነት የሚናገረው ነገር አልነበረውም። እውነት ምንድን ነው ብሎ ነው የጠየቀው ጌታ ኢየሱስ። አንዳንድ ጊዜ ውሸት እየተጋነነ ሲመጣ ያ ውሸት እውነት እንደሆነ ይታሰብ ይሆናል። በምንም አይነት ነገር ግን እውነት ትከሳለች እንጂ አትሞት። እውነት በእውነትነቱ ይኖራል። የማመልከው እግዚአብሔር የእውነት አምላክ ነው። ሰው ካደው አልካደው ምንም አይመስለኝም። ምክንያቱም ያመንኩት እውነት ኦብጀክቲቭ ሪያሊቲ ነው፣ መሰረታዊ እውነትን ጨብጦ ለዘላለም የሚኖር እውነት ነው። ጸጋይ ገብረ መድን የተባሉት ገጣሚ ምናሉ፣ በአንድ ሐይቅ ውስጥ እንቁራሪቶች ዝም ብለው ቢጮሁ እዛ ሐይቅ ውስጥ አሳዎች፣ ዝም ያሉ አሳዎች ስላሉ እነሱ የሉም ማለት አይደለም አሉ። አንዳንዴ እውነት እንድትደበቅ የሚጮሁ ጩኸቶች አሉ፣ እንቁራሪቶች። እውነት ግን በእውነትነቷ ጸንታ ትኖራለች። የዓለምን ፍልስፍና የዓለምን ፊሎሶፊ ስንመለከት በምንም አይነት መንገድ እውነት የሚባል ነገር የለም፣ እውነት በራሱ አንጻራዊ ነው ነው የሚሏችሁ። የዓለም ፍልስፍና ነው። ከዛ መውጣት መቻል አለብን፣ ያንን ማወቅ መቻል አለብን እያልኳችሁ ነው ያለሁት። ሌላው ዓለም ውስጥ የምናየው ነገር የግለኝነት እሴት መጨመር ነው፣ ኢንዲቪጁዋሊዝም። እያንዳንዱ ለራሱ ነው የሚኖረው፣ ለወንድሙ አይደለም የሚኖረው፣ ለእህቱ አይደለም የሚኖረው። ኢንዲቪጁዋሊዝም ከበፊቱ ይልቅ ጨምሯል። በፊት አስታውሳለሁ ቤተክርስቲያን እንኳን ሳይቀር እየጨመረ ያለ ነገር ቢኖር ኢንዲቪጁዋሊዝም ነው፣ ግለኝነት ነው። ወንድም ለወንድሙ አይኖርም። እሱ ኖረ አልኖረ የራሱ ጉዳይ ብቻ ልኑር የሚል ትውልድ ነው እያፈራ ያለ ነው።
ስለዚህ ከዚህ የተነሳ ከዚህ የተነሳ ሰው ለሰው መኖር ስለማይፈልግ ያንዳንዱ ሰው ሌላው ተጠቃሚ እንደሚሆን ወይም እንደሚጎዳ የሚያከው ነበር ብቻ ብሎት ነው የሚያባረው። ግለኝነት ጨምሯል። የግለኝነት ሴት ቫልዩ የጨመረ ያለበት ዘመን ነው ያለነው። ልብ የወደደው ነገር ሊያደርግ ይገባል። ከልካ የለው ስለኔ ጉዳይ ማንንም ሰው እኔ አያገባው ለራሴ የምኖረው ራሴ ነኝ የራስ ጉዳይ የሚባልበት ዘመን ውስጥ ነው ያለነው። ይሄ በጣም የሚያሳዝን ነገር ነው። ክርስትና ለራሳችን ብቻ የምንኖርበት ህይወት ሳይሆን ለሌሎች የምንኖርበት ህይወት ነው። ኢየሱስ ክርስቶስ ያስተማረን ያንን ህይወት እንድንኖር ነው። ከራስ ማንነት የወጣ ህይወት እንዲኖረን እንጂ ለራሳችን ኖረን ለራሳችን የምንሞት ሰዎች እንድንሆን ጨርሶ አይደለም። ያን ፍልስፍና ስለኔ ጉዳይ ማንም አያገባውም። ማንም ፓስተር አያገባውም። ማንም ቄስ አያገባውም። ማንም ሽማግሌ አያገባውም። የፈለግኩትን እያደረግኩ ኖራለሁ ነው የሚሉት ሰዎች ከየት የመጣል? ግለኝነት ነው። ኢንዲቪጁዋሊዝም ነው። ማንም ስለኔ አያገባውም ካለ አንድ ሰው በዓለም ፍልስፍና ውስጥ ታንቋል፣ ተይዟል፣ ያስባል። እዚሁ አንደኛው ነጥቤ ውስጥ ሌላው የዓለምን ፍልስፍናና የዓለምን ትምህርት ስመለከት ምቾት ከጸና እምነት ይልቅ ቅድሚያ እየተሰጠው ነው ያለ። ምቾት ፕራዮሪቲ የሚሰጠው ነገር ቢኖር ምቾት ነው። ወጣቶቻችን እንኳን እኛ ማለት አገር ቤት የምትሄዱ ሰዎች እንደምትሰሙ ተስፋ አደርጋለሁ። ደስ ሲላቸውና ሲመርቋችሁ ሲባርኳችሁ ምንድን ነው የሚሏችሁ? አቦ ይመችህ፣ ይመችህ። ሻይ የሚያቀርቡልን ካፌ ውስጥ የሚያስተናግዱን ወጣቶች እንኳን ሻይ ቡና ካቀረቡልን በኋላ ካስተናገዱን በኋላ የሚጠይቁን ጥያቄ ምን የሚል ነው? ተመቸህ? ተመቸሽ? ምቾት ከራስ የማልፍ ነገር ግን በሌላው ሰው ላይ ተንተርሶ ምቾትን መሰረት ያደረገ የዓለም ፍልስፍና ነው እንጂ የክርስትና ትምህርት አይደለም። ጨርሶ ልንወጣ ይገባናል፣ ልንመጣ ይገባናል እያልኳችሁ ነው ያለሁት። ከዚሁ ጋር አብሮ የሚሄደው ነገር ፖስት ሞደርኒዝም ነው። ድህረ ዘመናዊነት የሚባል ከዘመናዊነት ጋር ብቻ የተጣበቀ ክርስትናን ኋላ ቀር አስተሳሰብ እንደሆነ የሚያስብ መጽሐፍ ቅዱስን የኋላ ቀሮች መጽሐፍ እንደሆነ የሚያስብ ፍልስፍና ነው ፖስት ሞደርኒዝም፣ ድህረ ዘመናዊነት የሚባለው። የራሱ አስጊ ነው፣ በጣም አስጊ ነው። ያንዳንዱ ሰው ለራሱ በቂ ነው፣ ሁሉንም በራሱ መወጣት ይችላል። ነገሮች እስከተሟሉለት ድረስ ማንም ሰው በራሱ መቆም ይችላል፣ በራሱ መመካት ይችላል፣ በራስ ላይ ዲፐንደብል መሆን ይቻላል። ማንም አያስፈልገውም፣ አምላክ አያስፈልገውም የሚል ፍልስፍና ነው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ዘመኑን ማወቅ ያለብን ዘመኑ በዓለም ትምህርትና ፍልስፍና ስለተሞላ ነው። ይህ መጀመሪያ ነጥቤ ነው። ልንነቃ ይገባናል። ዘመኑን ልናውቅ ይገባናል። ሁለተኛው ነጥቤ ልናውቅና ልንነቃ የሚገባን ከመስቀሉና ከወንጌሉ እውነት ከሚያሸሹ ነገሮች ተለይተን ልንነቃ ይገባናል። እየሰማችሁ የሌሎችን አላውቅም ብራዘር፣ እኔ ግን እየሰማሁ ነው። ሚሉቶችን ማየት ፈልጋለሁ። ሲነቃ ላረጋችሁ ፈልጌ ነው። በዚሁ ቀጥሉልኝ። እጃችሁን ስላወጣችሁ ግን አላምናችሁም። ጠይቅ ምን ያህሉን እንደምትመልሱልኝ ስለማላውቅ። ሁለተኛው ነጥቤ ከመስቀሉና ከወንጌሉ እውነት ከሚያረጉን ከሚያሸሹን ነገሮች ተለይተን ልንነቃ ይገባናል። የመስቀሉና የወንጌሉ እውነት የማይነጣጠሉ ነገሮች ናቸው። ክርስትናን ክርስትና የሚያደርገው መስቀሉና ወንጌሉ ነው። ከክርስትናችን ውስጥ መስቀሉን ካወጣነው ክርስትና ክርስትና አይደለም። መስቀሉ ከክርስትና እምነታችን ከወጣ የኔና የናንተ ስብስብ የኮሚኒቲ ስብስብ ነው። ሰይጣን ደግሞ አጥብቆ የሚቃወመው ነገር ቢኖር መስቀሉን ነው። መስቀል ስል በዚህ በብረት የተሰራ ወይም በእንጨት የተሰራ መስቀል ማለት አይደለም። ፍጹም ደህንነት ያገኘንበት ክርስቶስ ኢየሱስ ለኔና ለናንተ የከፈለው የሞት የመስቀል የስቃይ ህይወት ነው። ስለዚህ ጌታ ኢየሱስ ምን አለ? ማንም እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ በየሳምንቱ ይከተለኛል አለ። በየዕለቱ ይከተለኝ ነው ያለ። የመስቀሉ ኑሮ ራስን የመካድ ኑሮ ነው። የመስቀሉ ኑሮ ክርስቶስ የሄደበትን መንገድ መሄድ ነው። ክርስቶስ የተጓዘበትን መንገድ መጓዝ ነው። እለት እለት ልንከተለው የሚገባን ህይወት ቢኖር የመስቀሉ ህይወት ነው። የመስቀሉ መንገድ ነው። ይህንን መንገድ እንድንሸሸው እንድናመልጠው ዛሬ በቤተ ክርስቲያን ውስጥ የመስቀሉ እውነት እንዳይሰበክ ከፍተኛ ርብርቦች እየተደረገ ያለበት ወቅትና ጊዜ ቢኖር አሁን ነው። ወንድሞቼና እህቶቼ ምን ስለ መስቀል ትነግረናለህ? ምን ያስፈልጋል? ኢየሱስ ክርስቶስ አንድ ጊዜ በመስቀል ላይ ፈጽሞ ይህንን የደህንነት ህይወት ሰጥቶናል። ስለ መስቀል መስማት አይኖርብንም። ስለ መከራ መስማት አይኖርብንም። ስለ ስቃይ መስማት አይኖርብንም። ያለንበት የክርስትና ህይወት የምቾት ህይወት ነው። ያለንበት የክርስትና መንገድ የምቾት መንገድ ነው። ፎርጌት ኢት፣ ስለ መስቀሉ አትንገረን የሚሉ ብዙ ሰዎች እየተነሱ ያሉበት ወቅት ይሄ ወቅት ነው። እንወቅ፣ ዘመኑን ወገኖች እንወቅ። በኋላዬ ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይላል እግዚአብሔር። የማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ ይህንን እውነት እንመለከታለን። መስቀሉና ወንጌሉ የማይነጣጠሉ የክርስትና የአንድ ሳንቲም ሁለት ገጽታዎች ናቸው። መስቀሉን ጨርሶ ከክርስትና ህይወታችን ልናወጣ አይገባንም። መስቀሉ ህይወታችን ነው። መስቀሉ መዳናችን ነው። በአንደኛ ቆሮንቶስ 1:18 ላይ ጳውሎስ ሲናገር የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ምንድን ነው? ስሙ ሙስሊሞች፣ የእስልምና እምነት ተከታዮች ብዙ ነገራችን ከክርስትና ጋር ይመሳሰላል እና በአንድ ነገር ግን አንስማማም ይላሉ። ምንድነው እሱ? መስቀሉ። ኢየሱስ ክርስቶስ አልሞተም። አላህ ጨካኝ ስላልሆነ በኢሳ ምትክ ሌላ ሰው እንዲሞት አድርጓል ነው የሚሉት። ይህንን የሚሉት ለምንድን ነው? በመስቀሉ የሚገኘውን ደህንነት ለመካድ ነው። ጠላት ሹክ ያላቸው ነገር ቢኖር እሱ ነው። ኢየሱስ ክርስቶስ ባይሞት ኖሮ እኔ የዘላለም ህይወት አይኖረኝም ነበር፣ አንተ አይኖርህም ነበር፣ አንቺ አይኖርሽም ነበር፣ ማናችንም አይኖረንም ነበረ። በእኛ ምትክ ሞቶ ኢየሱስ ነፃ አወጣን። በመስቀሉ ኃይልና ስልጣን የኃጢአትን ኃይል ገድሎ በእኛ ምትክ እርሱ ሞቶ ለእኔና ለእናንተ የዘላለም ህይወት ሰጠን። ይሄ ነው ሰውን የሚያድነው እምነት፣ ሌላ አይደለም። ሚሊግራም ታዋቂ ወንጌል ሰባኪ ናቸውና አንድ ጊዜ ፊት ለፊት ሲናገሩ ሰምቻለሁ። 86 አምስተርዳም የሚባል ከተማ ከዓለም አቀፍ የተሰባሰቡ ወንጌላውያን በሙሉ እዛ ተገኝተን ነበረ እና አንድ ቀን ትልቅ ክሩሴዶች ያደርጉ ነበር። አሁን ወደ ጌታ ተሰብስበዋል እና ያንን ትልልቅ ክሩሴድ በማደርግበት በአንድ ከተማ ከሰበኩኝ በኋላ ሰዎችን ወደ ጌታ እንዲመጡ ስጠራ ጥቂት ሰው ብቻ ነው የዛን ቀን ሄዳ ነው እና በጣም አዝኜ ጌታ ወይ ምን በድዬ ነው ምን አሳዝኜ ነው ዛሬ ጥቂት ሰው ጌታን የተቀበለው ብዬ አምርሬ አንገቴን ደፍቼ ሳልቅስ አንድ የአገልግሎት ጓደኛ የመጣና ቢኒ ዛሬ ለምን ጥቂት ሰዎች ጌታ እንደተቀበሉ ታውቃለህ አለ። አላውቅም አልኩት። መስቀሉን ስላልሰበከው ነው። መስቀሉ ጉልበት አለው። መስቀሉ ኃይል አለው። ጂሰስ ፊልም የሚባለውን ፊልም ብዙ ጊዜ ከማያምኑ ሰዎች ጋር አይቻል። ያንን ፊልም ሰዎች ሲመለከቱ ሚገርመው ነገር ሲወለድ ተቻዩን ኢየሱስ ታምራት ፈውስ ያደረ ተቻዩን አይነኩ የመስቀሉ ታሪክ ሲጀመር ሰዎች ባይኖቻቸው ላይ እንባ ያቀራል ስቃዩን ስላዩ አይምሰላችሁ መስቀሉ በራሱ ጉልበት ስላለው መስቀሉ በራሱ ኃይል ስላለው ከመስቀሉና ከወንጌሉ እውነት ከሚያሸሹ ነገሮች ተለይተን ልንነቃ ይገባናል። ዛሬ ግን ባለንበት ዘመን ከትህትና ይልቅ ትዕቢት፣ ከእውነት ይልቅ አሳማኝ ንግግር፣ ከአምላክ ጥበብ ይልቅ የሰው ጥበብ፣ ከሰብአዊነት ይልቅ ልማድና ወግ፣ ከሰው ይልቅ ገንዘብ፣ ከታማኝነት ይልቅ ዝናና ስም፣ ራስን ከመታደና መስቀሉን ከመሸከም ይልቅ ተድላና ምቾት፣ በክርስቶስ ከሚገኘው ደስታ ይልቅ ሳይኮሎጂካል ስነ ልቦናዊ ደስታና ስኬት ማግኘት፣ ከሚያድን ወንጌል ይልቅ የብልጽግና ወንጌል ተቀባይነት ያገኛልበት ዘመን ስለሆነ ወንድሞችና እህቶች ዘመናችንን ማወቅ ይገባናል። ሶስተኛው ልናውቅና ልንነቃ የሚገባን በክርስቶስ ካገኘነው አንድነት ከሚያርቁን ነገሮች አምልጠን ልንነቃ ይገባናል። በክርስቶስ ኢየሱስ ያገኘነው እምነት ለኔና ለእናንተ አንድነትን ሰጥቶናል። ይህ አንድነት ደግሞ ናሽናል የሆነ አንድነት አይደለም። ይህ አንድነት በሚያስደንቅ ሁኔታ ግሎባላይዜሽን ላይ የሚያተኩር ዩኒቨርሳል የሆነ አንድነት ነው፣ አስተሳሰብ ነው። ዛሬ በመላው ዓለም በጣም የሚገርም ነገር ነው። ይህንን ስናገር ወደ 40 ሺህ የሚያክሉ ዲኖሚኔሽንስ አሉ፣ ቤተ እምነቶች አሉ፣ አጋዥ ድርጅቶችን ሳይጨምሩ ማለት ነው። ምንም እንኳን የሚያለያዩን ጥቃቅን ነገሮች ቢኖሩም በክርስቶስ ኢየሱስ ግን አንድ ነን። ዛሬ ከአንድነት ይልቅ አብዝተው ሰዎች የሚሰብኩት ልዩነትን ነው። ጥቃቅን ያስተምሮ ልዩነት ቢኖረን ልናተኩር ግን የሚገባ ዩኒቲያችን ላይ መሆን አለበት ብያስባለሁ። ዩኒቲ ኢን ዳይቨርሲቲ። ይሄ ካልሆነ በስተቀር ልዩነትና መከፋፈል እየበዛ የሚመጣ ከሆነ በምንም አይነት መንገድ አንድነታችንን ጠብቀን ወንጌሉን ልንሰብ ቤተ ክርስቲያኑን ልናሳድግ አንችልም። ይህን ስናገር በጣም አዝናለሁ። አገሬ ውስጥ ዛሬ ቤተ ክርስቲያን እንኳን ሳይቀር በጎሳ በዘረኝነት በብሔር የተከፋፈልንበት ዘመን ቢኖር አሁን ሰይጣን ምን ይጠላል ብላችሁ ብትጠይቁኝ አንድነትን ነው። ኢየሱስ ክርስቶስ የሞተው ለህብረታችን አይደለም። ኢየሱስ ክርስቶስ የሞተው ለአንድነታችን ነው። በጌቴሴማኔ ሲጸልይ ኢየሱስ ምንድን ነው ያለው? እኔና አንተ አንድ እንደሆንን እነሱ አንድ እንዲሆኑ ነው ያለው እንጂ ህብረት እንዲኖራቸው አላለም። ኢየሱስ የሞተው ለአንድነታችን ነው፣ ለህብረታችን ማለት ነው። አማራ ከኦሮሞ ጋር፣ ትግራዩ ከደቡቡ ጋር፣ ሌላው ከሌላው ጋር እየተፋለጠ እየተደባደበ ያለበት ጊዜ ቢሆን ይህ ዘመን ያሳዝናል፣ በጣም ያሳዝናል። ያላወቁ ሰዎች እንደፈለጉ ቢሆኑም ጌታን እናቃለን የምንል ሰዎች ግን ስለ አንድነታችን መስራት ሲኖርብን፣ ስለ አንድነታችን ማተኮር ሲኖርብን፣ ስለ ልዩነት የምናወራ ከሆነ ከሚያሳዝኑ ፍጡራን መካከል አንደኛው። እኔ ለምሳሌ ኦሮሞ ነኝ። ቤተሰቦች ኦሮሞ ናቸው። በኦሮሞነት አላፍርም። ባለቤቴ አባራ ናት። እኔና እሷ መካከል ቅንጣት ያክል ልዩነት የለም በምንም አይነት መንገድ። እዚህ ከተለያየ ቦታ ነው የመጣነው ሊሆን ይችላል። ነገር ግን መለያየታችንን አንሰብክም፣ አንድነታችንን ግን እንሰብካለን። በክርስቶስ ኢየሱስ እኔና እናንተ አንድ ነን፣ አንለያይም። አንዳንድ ሰዎች ለግል ጥቅማቸው፣ ለግል ፍላጎታቸው፣ ለራሳቸው ምቾትና አስተሳሰብ መለያየትን ሊሰብኩ ይችሉ ይሆናል። እኔ ግን ዛሬ እናገራለሁ በክርስቶስ ኢየሱስ አንድ ነን።
አንድነታችንን የሚያበላሹ ነገሮች ቢመጡ ልንዋጋቸው ልናስወግዳቸው ይገባል። ያሳው ዩነት ሊኖር ይችላል። ያመለካከት ዩነት ሊኖር ይችላል። እኔ የማየው ነገር ሌላው እንድሜ ላይ ይችላል። ነገር ግን ላስብ የሚገባኝ ነገር እኔ ከክርስቶስ በክርስቶስ ኢየሱስ አማካኝነት ከወንድሜ ጋር አንድ ነኝ፣ ከእህቴ ጋር አንድ ነኝ። ይህንን ነው ማሰብ ያለብኝ ብዬ ነው የማስበው። ጌታ ኢየሱስ ክርስቶስ ለአንድነታችን ከሞተ፣ ስለ አንድነታችን ሕይወቱን ከከፈለ፣ መስቀሉ አንድ አድርጎናል ብለን ካልን መከፋፈልን ምን አመጣው? መለያየትን ምን አመጣው? ዛሬ ስለ መለያየት ብዙ ሰው የሚናገረውና የተለያየ የሚመጣበት አንዱ ምክንያት በቲፎዞ ምክንያት ነው። የእግር ኳስ ደጋፊ ይመስል አንዱ ለአርሴናል ይደግፋል፣ አንዱ ለቼልሲ ይደግፋል። ትላንት ምሽት የአውሮፓ ቻምፒየንስ ሊግ ነበር። አንዱ ለቶተንሃም ይደግፋል፣ ሌላው ለሊቨርፑል ይደግፋል። ጦርነት ነው። ቲፎዞ ስትሆኑ ጦርነት ነው። ቲፎዞ ስትሆኑ ስሙኝ ወንድሞች እናቶች፣ ቲፎዞ የሆንለት ሰው ቢያጠፋም እንኳን አጥፍቷል አለ። ቲፎዞ ለሆንለት ሰው አይነ ስውር ነው። እኛ የማንም ቲፎዞ አይደለም። የምንቶፍዞ አንድና አንድ ለሆነ ለእግዚአብሔር ብቻ። ቲፎዞ አትሁኑ፣ የማንም ቲፎዞ አትሁኑ። በዚህ ውስጥ የእግዚአብሔር ሀሳብ ምንድን ነው በሉ። በህይወታችሁ ውስጥ ቲፎዞ ስትሆኑ ትሳሳታላችሁ። ስትሳሳቱም እንኳን ተሳስተናል አትሉ። የተወፈዛችሁትም ሰው እንኳን ቢሳሳት ተሳስቷል አትሉ። ይህንን ምናልባት ሳትሰሙ የምትቀሩ አይመስለኝም። ወሎ ክፍለ ሀገር ደሴ ውስጥ የአስር ሺህ ሜትር ሩጫ ተደረገ ይባላል። የወሎ ክፍለ ሀገርን ወክሎ የሮጠው ሰው ሯጩ፣ የአስር ሺህ ሜትር ሯጩ ደግሞ አደም ይባላል። እና አደም የአስር ሺህ ሜትር ሩጫ ሲሮጥ ሁሉም ሰው ቀድሞ ሮጠ። ስለዚህ የደሴ ህዝብ ተሰበሰበና አደምን ለመደገፍ አደም ተፈት ልቆ ሲወጣ አደም ቀደመ። አደም ነው የሚሉት ወለጆች፣ ወይ ልጆች ካላችሁ ይቅርታ። አደም ቀደመ፣ አደም ቀደመ አሉ። አደም ሮጠ ሮጠና ደከመው። መቶ ሜትር ሩጫ አይደለም የሚሮጠው፣ ሁለት መቶ ሜትር ሩጫ አይደለም የሚሮጠው፣ የአስር ሺህ ሜትር ሩጫ ነው። ቀስ ተብሎ ነው የሚሮጠው። እዛ አደም ደገመው እና መሀል ሲገባ ቲፎዞቹ ምናሉ? አደም ታጀበ፣ ታጀበ። ሁሉ ጥለውት ሮጡና እሱ መጨረሻ ሲቀር ምን ብለው ቢተወፍዙ ጥሩ ነው? አደም ነዳቸው። ሲቀድም ይተወፍዙታል፣ መሀል ሲገባ ይተወፍዙታል፣ መጨረሻም ሲወጣ ይተወፍዙታል። ቲፎዞ ናቸው። ምን ያደርጉ? እሱም አጥፍተዋል እንኳን አጥፍተዋል አላሉ ከቲፎዞነት መንፈስ ጌታ ያውጣችሁ። ቲፎዞ ስትሆኑ ስለ አንድነት አታስቡ፣ ስለ መለያየት ነው የምታስቡት። ኢየሱስ ክርስቶስ የሞተው ስለ አንድነታችን ስለሆነ ለአንድነታችን ትኩረት ሰጥተን መስራት አለብን። ከመለያየት ሀሳብ ልንወጣ ልንነቃ ይገባናል። አራተኛ፣ በምንድን ነው ማወቅ ያለብን ዘመናችንን? እንዴት ነው ልናውቅ፣ እንዴት ነው ልንወጣ የሚገባን የምንል ከሆነ አራተኛው ነጥቤ ደግሞ ራስን አሳልፎ በመስጠት ህይወት ውስጥ በማተኮር ልንነቃ ይገባናል። ራስን የመስጠት ህይወት በእንግሊዝኛው ቃል ኮሚትመንት ይባላል። ኮሚትመንት ራስን አሳልፎ መስጠትና ሰልፍ ዲኒያል ራስን መካድ ሁለቱ የእውነተኛ መንፈሳዊ ህይወት ጅማሬዎች ናቸው። ራሱን ያልካደ እና ራሱን ለጌታ ያልሰጠ ሰው እውነተኛ መንፈሳዊ ሰው ነው ብዬ ለማለት ይቸግረኛል። ብዙ ጊዜ እኛና የኛ የሆኑ ነገሮቻችን ጠላቶቻችን ናቸው። ለራሳችን ችግር ለራሳችን ስቃይ መንስኤዎች የምንሆነው እኛ ራሳችን። የሽፈራው ጠላት ሰይጣን ብቻ አይደለም። የሽፈራው ጠላት ሌላ ወንድሙ ብቻ አይደለም። የሽፈራው ዋናው ጠላት ራሱ ሽፈራው ኢጎ የሚባል ነገር አለ። ከዚህ መውጣት ካልቻለን ዘመናችንን ያወቀን አይደለም ይያልቋችሁ ነው ያለው። ራሳችንን ለሌሎች ስንሰጥ፣ ራሳችንን ለጌታ ስንሰጥ የሚሰማን ስሜት ረፍት ነው፣ ሰላም ነው፣ ደስታ ነው፣ አሴት ነው። ስለ ራሳችን ብቻ የምንኖር ሰዎች ከሆንን ግን የሚሰማን ስሜት ብቸኝነት ነው፣ ዲፕሬሽን ነው። ምክንያቱም ሰው ከራሱ የወጣ ህይወት ከሌለው በስተቀር ለራሱ ብቻ የሚያስብ ሰው ከሆነ ዋጋ የሌለው ሰው ነው፣ ጠቀሜታ የሌለው ሰው ነው ብዬ ነው ማምነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲያስተምረን ከእኔ ይልቅ ወንድሜ ይሻላል እንድንል ያስተማረ። ኮሚትመንት በጣም ያስፈልገናል። መሰጠት ከሌለን በስተቀር ፍሬ ማፍራት አንችልም፣ ውጤታማ መሆን አንችልም። ኮሚትመንት በአንድ ሰው ህይወት ውስጥ በጣም እጅግ በጣም አስፈላጊው ነገር ነው ብዬ አምናለሁ። ቅድም እንዳልኩት ግን ኮሚትመንት ስለሌለ ሁሉ ተሽለኩልኮ ለራሱ የሚኖርበት ሰልፊሽ ህይወት እየተለማመድን ስላለን ፍሬያችን ትንሽ ነው፣ ውጤታችን ትንሽ ነው፣ ስኬታችን ትንሽ ነው። ከራስ ወዳድነት መንፈስ ጌታ ያውጣል፣ በእውነት ያውጣል። ያ ካልሆነ በስተቀር ፍሬ ማፍራት አንችልም። ዛሬ ደግሞ ሰው ታውቃላችሁ፣ በጣም በጣም ያቀበታል። ተሽሎክልኮ ለራሱ መኖር ያቀበታል። ለወንድነት ለእህቴ በክርስቶስ ኢየሱስ የነበረ ሐሳብ ይህ በእናንተ ዘንድ ደግሞ ይሁን የሚለው ጨርሶ ከአይምሯቸው ወጥቷል። ከብዙ ሰዎች አሳማና ዶሮ አብሮ ይኖሩ ነበረ ይባላል። እየሰማችሁ ነው? እውነት ማና ማና ያልኩት ሰው ከሰማኝ እንደተባረኩ ነው የምቆጥረው። አሳማና ዶሮ አብሮ ይኖሩ ነበረ ይባላል። ተረት ነው። ሲኖሩ ይባላል። ተረት ከሆነ ሲኖሩ አንድ ቀን እንግዳ መጣባቸው። ዶሮ አሳማን እንደዚህ አለቻት፣ አሳማ ሰምተሻል? ምን ዛሬ ምሽት እኮ ቤታችን እንግዳ ይመጣል። ታዲያ ምን ይሻላል? እራት ማዘጋጀት ይኖርብናል። ታዲያ ምን እናዘጋጅ? አለች አሳማ ለዶሮ። እኔ እንጃ አለች ዶሮ። አሳማ በቃ አንቺ ያልሽውን ሀሳብ እኔ እስማማለሁ አለች አሳማ። ዶሮ አሰበች እና ዛሬ ምሽት ለሚኖር የራት ፕሮግራም ለሚመጣው እንግዳችን አንድ የዶሮ እንቁላልና የአሳማ ስጋ እናዘጋጅለት አለች። አሳማ ሰማችና መሆኝሽን ፈልጊ፣ የአንቺ ተሳትፎ ነው የእኔ መስዋዕትነት ነው አለች። ዶሮ ብልጥ ናት። እንቁላሏን በተሳትፎ ነው የምትሰጠው፣ የምትከፍለው ነገር የላትም። አሳማው ግን ምን ሊሆን ነው? ሊሰዋ ነው። ዶሮዎች በዙ ቤተክርስቲያን። በፍጹም መስዋዕትነት መክፈል የማይፈልጉ ያላቸውን ትንሽ ነገር ብቻ የሚያመጡ ተሳትፎ፣ ፓርቲሲፔሽን፣ ሳክሪፊሻል ኖ ሞኝ እንፈልግ። ማን ሞቶ ማን ይኖራል? ብሎ መፈክር እንደነበረ አስታውሳለሁ። አሁን ይህን መፈክር እንድንፈልጋለን። ድሮ በኮሚኒዝም ጊዜ ግራ እጅ ነው የምናነሳው። አሁን እኛ ክርስቲያኖች ስለሆኑ ቀኝ መንገደኞች ባንሆንም ቀኝ እጃችንን እናነሳና እንድንለን እንችል። ያለ መስዋዕትነት ድል የለም። ብዙ ሰባቶች አጠገብ ላለው ሰው እንዲበለው እንዲያበለው ነው የሚለው። እኔ እንደሱ አይደለም። አንዳንድ ጊዜ እንሳሳታለን። አንድ ወንድሜ ሲነግረኝ ምን አለ፣ ወጣቶችን ጋብቻ ሳስተምር እንዳውም ደጋግሞ ይናገራል፣ ይሄ ሰባኪው አስተማሪ አጠገብ ላለው ሰው ይሄን በል ምናምን ይላል። እና ብዙ ወጣት ወንዶች ዛሬ ብዙ ወጣት ሴቶችን ይጀምሩና ይተዋቸዋል። አጠገብ ያለውን ሰው እንዳስጀመርኩሽ አስጨርስሻለሁ በል። ዞሮ እየሳ የሰባ ዓመት አሮጌት አጠገብ እንዴት ብዬ ነው ለሳቸው እንደጀምር ባጨርሱ ያለው የምላቸዋል። እና አንዳንድ ጊዜ የማይሆንም ስህተት የምንፈጥርበት ጊዜ አለ ለማለት ፈልጌ ነው። እች ግን ጥሩ ናት። እንደገና እንበላት፣ ያለ መስዋዕትነት ድል የለም። እግዚአብሔር ጊዜያችንን ሊሆን ይችላል፣ ገንዘባችንን ሊሆን ይችላል፣ ሕይወታችንንም እንኳን ሳይቀር መስዋዕትነት እንከፍል ይፈልጋል። እንኳን ዘላለማዊ ለሆነው ሕይወት ቀርቶ ሰዎች እኮ ለሚያልፍ ነገር ሕይወታቸውን መስዋዕትነት ይከፍላሉ። ለሚያልፍ ለሚጠፋ ነገር መስዋዕትነት ይከፍላሉ። በሽግግር መንግስት ጊዜ ጠቅላይ ሚኒስትር ከነበሩት አቶ ታምራት ላይኔ ጋር ዴንቨር የሚባል ከተማ ተገናኘን እና ስታርባክስ ኮፊ ቡና እየጠጣን ብዙ ነገር ጠየኳቸው። ብዙ ነገር መለሱልኝ። ደጋፊም ተቃዋሚም ሊኖራቸው ይችላል። አሁን እሱን አይደለም ዋና የፈለጉት፣ ግን አንድ የነገሩኝ ነገር ጭንቅላቴ ውስጥ ገባ። እኔ ጌታን አግኝቼ በህይወት መመላለስ ዛሬ የቻልኩት ለእኔ መስዋዕትነት የከፈለልኝ ሰው ስለነበረ ነው አለ። የአባ የሚባለው ፓርቲ ውስጥ የነበረን ጊዜ ወታደሮች ያዙንና እስር ቤት ውስጥ አስገቡን። ቀይ ሽብር ተፈረደብን። ወታደሮች መጡና አሉ ስማችንን እየጠሩ ከዛ በኋላ ወደ ግድያው ስፍራ ይወስዱናል። ብዙ ወጣቶች ተጠሩ፣ ውጡ ተባሉ፣ ወጡ። የኔ ስም ተጠራ። ታምራት ላይኔ ሲባል አጠገቤ የነበረው ወንድሜ ጓደኛዬ አቤት አለ። እዴ አንተ አይደለም የተጠራኸው? የተጠራሁት እኔ ስለው አንተ ለድርጅቱ ታስፈልጋለህ፣ እኔ ግን በአንተ ምትክ ሞታለሁ ብሎኝ እሱ ተጠርቶ ወጣ የሚል ስም ይዞ እሱ ስለሞተልኝ ነው ዛሬ በህይወት ኖሬ ጌታን ለማግኘት የቻልኩት። ያ ድርጅት አሁን ይኑር አይኑር አይታወቅም፣ ያለፈ ድርጅት ነው። ለሚያልፍም ድርጅት እንኳን ለሚያልፍም እንኳን ኢንስቲትዩሽን እና ተቋም ሰዎች ይሞታሉ። እንኳን ለዘላለማዊ እውነት ቀርቶ እንኳን ለዘላለማዊ ህይወት ቀርቶ ሰዎች ለሚያልፍም ነገር መስዋዕት መክፈል የሚቻለው ግን ኮሚትመንት ሲኖር ነው። ምን ያለ እዚች ቤተ ክርስቲያን ስንቶቻችሁ መስዋዕትነት ትከፍላላችሁ? አላውቅም አላውቅም። ያለ መስዋዕትነት ግን ድል የለም፣ በረከት የለም፣ ፍሬ የለም። መስዋዕትነት ስንከፍል ግን ውጤት አለ፣ በረከት አለ፣ ድል አለ። ስለዚህ ወንድሞቼ እና እህቶቼ በዚህ ባለንበት የመጨረሻ ዘመን ላይ ራስን በመስጠት ህይወት ላይ በማተኮር ልንነቃ ይገባናል ብዬ አስረግጬ እነግራችኋለሁ። አምስተኛና የመጨረሻ ነጥቤ በዘመን መጨረሻ ላይ እንደደረሰን አውቀን ልንነቃ ይገባናል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ ይላል። ልንነቃ የሚገባን ዘመኑን ልናውቅ የሚገባን መጨረሻው ዘመን ላይ ስለደረስን ነው። መዳናችን ዛሬ ወደ እኛ ቀርቧል። የኢየሱስ ክርስቶስ ዳግመኛ መምጣት በደጅ ነው ያለው። ሌሊቱ አልፏል፣ ቀኑን ቀርቧል። የሌሊት ስራዎች የሚጠናቀቁት በጌታ ኢየሱስ ክርስቶስ ዳግመኛ መምጣት ወቅት ነው። የኃጢአት ኃይል፣ የሰይጣን ኃይል፣ የዓለም ኃይል በብርሃኑ ኃይል ይገፈፋል። ኢየሱስ ይመጣል። ማራናታ። ከመቼውም ይልቅ ኢየሱስ ወደ እኛ እሱ እንኳን ባይመጣ እኛ ወደ እሱ የምንሄድበት ጊዜ እንኳን ቀርቧል። በእርግጠኝነት እነግራችኋለሁ፣ ማናችንም እዚህ ያለነው ማናችንም ከዚህ በኋላ የምንኖረው ኑሮ እስከ ዛሬ ድረስ የኖርነውን ያህል አይሆንም። እየጨረስን ነው ያለ። የግድ እኮ ማርጀት የለብንም ለመጠራት፣ ድንገትም መጠራት አለ። እስከ ዛሬ ከኖርንበት ዘመን ይልቅ ከዚህ በኋላ የምንኖርበት ዘመን እንኳን ለጥላቻና ለመለያየት ቀርቶ ለፍቅር እንኳን የሚሆን በቂ ጊዜ የለም። ምን ያህል ዘመናችንን አውቀን እየተመላለስን ነው ያለ? የሕግ ዘመን አለፈ። የጸጋ ዘመን እያለፈ ነው። የቤተ ክርስቲያን ዘመን እያለፈ ነው። ቀሪው ዘመን የኢየሱስ ዘመን ነው። ጌታ በደጅ ቆሟል። ልንነቃ ይገባናል። ከእንቅልፍ የምንነሳበት ሰዓት እንደደረሰ አውቀን ልንነቃ ይገባናል። ማንም ተዘጋጅቶ አይሞትም። ማንም ተዘጋጅቶ ኢየሱስ አይመጣም። በድንገት ነው የሚሆነው። በዘመኑ ካለው በሽታ የተነሳ ተደጋጋሚ በሽታዎች የተነሳ ሰው እያለቀ ነው ያለው። ኤችአይቪ ማለት አይደለም፣ ካንሰር ብቻ አይደለም። በልብ ድካም በምናምን ቀላል በመሰሉ ነገሮች ብዙ ሰው እየተጠራ ነው ያለው። እንግሊዝ ሀገር ለንደን ከተማ የአንድ ወንድማችን ቄስ ልጅ አንድ ጫማው አስሮ የዛሬ ሁለት ሳምንት አንደኛው ጫማው ማሰር ሳይችል ቀርቶ በቤት ውስጥ መኝታ ቤት ወድቆ ነው የተገኘው። የቀብር ስነ ስርዓቱ ትላንትና ነው የተፈጸመው። አስቀድሞ አስታውሳለሁ፣ ሁላችንም መኝታ ቤታችን ላይ ጌታ ድንገት ቢመጣስ የሚል አንድ ጥቅስ እንጽፍ ነበር፣ ያነቃናል ብለን። ዛሬ ግን ስለ ጌታ ዳግመኛ መምጣት ቤተ ክርስቲያናት አይሰብኩም፣ አቁመዋል። በምድራዊ ነገር ላይ ህዝባቸው ተዝናንቶ እንዲኖር እየጠረመሰ ብሬክ ጥሩ እያገኘ ብቻ እንዲኖር ነው የሚሰበከው። ስለ ጤንነትና ስለ ብልጽግና ዌልዝ እና ሄልዝ ብቻ ነው የሚሰበከው። ከዚህ የተነሳ ሰው እየነቃ አይደለም ያለው። በየዕለቱ ስለሚገጥመው ነገር ብቻ ነው መስማት የሚፈልገው፣ በየቦታው የሚሮጠው። ምን ያነቅተናል? ከእንቅልፍ የምትነሱበት ሰዓት አሁን ታይም ኢዝ ናው፣ አሁን እንደደረሰ ዘመኑን እወቁ። ጌታ ያንቃል፣ ጌታ ያበርታል፣ ጌታ ያቆመን፣ ለእርሱ የተዘጋጀን እውነተኛ ሙሽሮች ያደርጋል። ቆመን ጸል አባት እግዚአብሔር በዚህ ምሽት በክርስቶስ ኢየሱስ በጌታችን ስም እናመሰግናለን። ዘመናችንን እንድናውቅ የሚያሳስበንን ይህን መልእክት ስለሰጠህን ክብር ለስሜ ይሁን። የሰማነው ቃል ያንቃን፣ በኢየሱስ ስም ያንቃን። ከተኛንበት የምንነሳ እውነተኛ ያንተ ወታደሮች፣ ጀግና ወታደሮች አድርጎ ያቁመ። እግዚአብሔር ሆይ እኔ አውቃለሁ፣ አንተም ታውቃለህ። ብዙ ሰው ዛሬ ቃልህን ይሰማል። ቃልህን ከሰማ በኋላ በሕይወቱ አይመነዝረውም፣ በሕይወቱ አያገናዝበውም። ከዚህ የተነሳ ሁልጊዜ ሰሚ ይሆናል። ሁልጊዜ ከመስማት ነገር ግን ወደ ሕይወት ካለመለወጥ ሕይወት እንድትጠብቀንና የሰማነውን ቃል በተግባር የምንተረጉም አንዱም 30 አንዱም 60 አንዱም 100 ፍሬ የሚያፈራ ሕይወት እንዲኖረን እለምንሃለሁ። እግዚአብሔር ሆይ እችን ቤተ ክርስቲያን አገልጋዮቿን፣ ጌታ ሆይ ምዕመናኗን በሙሉ በጸጋህና በእውነትህ እንድታስባቸው ጸልያለሁ። ቃልህን ሰምተናል። በቃልህ አሳድገን፣ በእውነት አሳድገን። ሁልጊዜ ሕፃን ከመሆን ሕይወት ጠብቀን። ጌታ ሆይ ጎልማሶች የነቃን የበረታን የታጠቅን ለምጽአትህ የተዘጋጀን ሰዎች አድርገን ምሽታችንን ባርክልን። ከሁላችንም ጋር አሁን በኢየሱስ ክርስቶስ ስም God.